የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮቻችን። የዛሬ ሰኞ ሐምሌ 8 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ጀምረናል።
በሳምንቱ ማብቂያ ከከፍተኛ የትምህርት ተቋማት የተመረቃችሁ እንኳን ደስ አላችሁ። መጪው ጊዜ የሥራ ማፈላለጊያ ነውና ለዚህ የሚረዷችሁን ምክሮች የሚያቀብሉ ባለሙያ ይዘን መጥተናል።
ቃለ መጠይቅ ሲጠሯቸው ጥሩ እዛ ላይ ጥሩ ደግሞ ራሱን በደንብ መግለጽ የቻለ ሰው በቀላሉ ያንን ሥራ ሲያገኘው እናያለን።
የሥራ ቅጥር ባለሙያ ኦስማን አህመድን ነው የሰማችሁት። ከዜና በኋላ ማብራሪያውን ይነግረናል።
የወጣቶች ተስፋና ስጋት በአገራቸው ጉዳይ
ተስፋለ ለማለት አመት በጣም ይከብዳል። እዚህ አይነት ነገር ማሰቡ ራሱ
እንግዲህ ተስፋ በእርግጥ ተስፋ አይቆረጥም። አንድ ቀን ኢትዮጵያ ሁላችንም አንድ የምንሆንበት ቀን ይኖራል እያስባለሁ ተስፋ አልቆረጥም።
ወንድሞቼ እንዳሉ ስጋት አለ። ስጋቱ ቢኖርም እኔ ስጋቱን የምሰጠው አንድ ለውጥ ሲመጣ ያው ቻሌንጅ እንደሚመጣ የታወቀ ነው።
ከወጣቶቹ ጋር የተደረገው ውይይት በድልድይ መርሃ ግብራችን ይቀርባል። የሙዚቃ ምርጫም አለ።
ጠሎቢ ስረድች ያለው ቃል በጣም እንዴት ሆናለው ለክሶብኝ በኔ ከከረመ ለምን ወደችው እንዳትሉኝ ደርሶበት ያየ እስኪፈደኝ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። ከዓለም ዙሪያ ካሰባሰብናቸው ዜናዎች የተወሰኑትን እናሰማችኋለን። በቅድሚያ ዜና።
የሲዳማ ሀገር ሽማግሌዎችና ኤጀቶች የሲዳማ ዞንን አስረኛ የኢፌድሪ ብሔራዊ ክልላዊ መንግስት አካል አድርገን አውጀናል አሉ። ረጅም ሰዓት የፈጀ ውይይት ካደረጉ በኋላም የሲዳማ ብሔራዊ ክልላዊ መንግስት ይሆናል ያሉትን ባንዲራ በሐዋሳ ከተማ ጉድማሌ ሶሬሳ ሶንጎ በጋራ መስቀላቸው ታውቋል። ኤጀቶችና ሽማግሌዎች ድርሻቸውን ጨርሰዋል። በመሆኑም ሲዳማ ክልልነቱን አውጇል። የተቀረው የመንግስት ድርሻ ነው ተብሏል። የሲዳማ ኔትወርክ ምክትል የሲዳማ ሚዲያ ኔትወርክ ምክትል ስራ አስኪያጅና በሲዳማ የክልልነት ጥያቄ ዙሪያ የማህበራዊ ለውጥ አራማጅ የሆኑት አቶ ታሪኩ ለማ ይህንም ብለዋል።
ዛሬ አባቶች ያደረጉት ስጮ ማስቀመጥ ይባላል። ይህ ማለት ነው የእኛ ህገ መንግስታዊ ጥያቄ በተአምር ከ11111 አያልፍም፣ 1111 የሚያልፍ ጥያቄ የለንም የሚለውን ማረጋገጫ የሚሆን ማተም መጥተው በዚህ በሶሬሳ ጉድማሌ ውስጥ ሄደዋል።
ዘገባው የዮናታን ዘብዲዮስ ነው። የአማራ ክልልን እያስተዳደረ የሚገኘው የአማራ ዲሞክራሲያዊ ፓርቲ አዴፓ ምክትል ሊቀመንበርና እጩ ርዕሰ መስተዳደር መሰየሙን አስታውቀዋል። በዚህ መሰረት አቶ ዮሐንስ ቦያለው የፓርቲው ምክትል ሊቀመንበር፣ አቶ ተመስገን ጥሩነ ደግሞ እጩ ርዕሰ መስተዳደር ተደርገው እንደተሾሙ ተሰምተዋል። ከዚህ በተጨማሪ አቶ ተመስገን ጥሩነህና አቶ አገኘው ተሻገር የፓርቲውና የኢህአዴግ ሥራ አስፈጻሚ ኮሚቴ አባላት ተደርገው ተመርጠዋል። የክልሉ ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንንን ጨምሮ ሦስት የአዴፓ የማዕከላዊ ኮሚቴ አባላት ከቀናት በፊት በደረሰ ድንገቴ ጥቃት እንደተገደሉ አይዘነጋም። ኒውዮርክና ቺካጎን ጨምሮ በ9 የዩናይትድ ስቴትስ ከተሞች ወደ ሀገራቸው እንዲመለሱ የተወሰነባቸው ፍልሰተኞችን በአሰሳ የመያዝ ዘመቻ ተጀምረዋል። እስካሁን ድረስ ቁጥራቸው 2000 የሚሆኑ ፍልሰተኞች ላይ ከበባ መደረጉ ታውቋል። እርምጃው በተለይ በዲሞክራቶች ዘንድ ነቀፌታ እየገጠመው ነው። የሕግ መወሰኛው ምክር ቤት አባላትም የተጨናነቀና ንጽህና ይጎድለዋል ያሉትን በቁጥጥር ስር የዋሉ ፍልሰተኞችን አያያዝ ጠቅሰው ኮንነዋል። የኒውዮርክ እንደራሴ አሌክሳንድሪያ ኮርቴዝ
አንድም ሰው ላይ ጉዳት ያላደረሱና በህጋዊ መንገድ በዩናይትድ ስቴትስ ጥገኝነት በመጠየቅ ላይ ያሉ ንጹሐን እናቶችና ቤተሰቦች ላይ የእስር መምሪያ ማውጣት አላስፈላጊ ነው።
የሶማሌ ክልል መንግስት የአመታዊ ስራ አፈጻጸሙና ቀጣይ እቅዱን ለመገምገም በጠራው መድረክ ላይ ቀርተዋል ወይንም ስብሰባውን አቋርጠው ወጥተዋል ያላቸውን 212 አመራሮች ከኃላፊነታቸው አገደ። እርምጃው 10 ከፍተኛ የክልል አመራሮችንም ያካተተ ነው ተብሏል። አድማጮች፣ ለአሁኑ ያሉን ዜናዎች እነዚህ ናቸው። ወደ ዘገባዎቻችን እንሻገራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ፕሮግራማችንን ነው። ቀደም ሲል በመግቢያችን ላይ ወደ አስተዋወቅናቸው ፕሮግራሞች እንገባለን። የያዝነው ወር በርካታ የዩኒቨርሲቲ ተማሪዎች ተመርቀው ስራ ማፈላለግ የሚጀምሩበት ጊዜ ነው። ተመራቂዎች ለቅጥር በሚንቀሳቀሱበት ወቅት ከሌሎች ተወዳዳሪዎች ላቅ ብሎ ለመገኘት ምን አይነት ነገሮችን ማጤን አለባቸው? ኤደን ገረመው ከስራ ቅጥር ባለሙያ ኦስማን አህመድ ጋር አጭር ቆይታ አድርጋለች። ባለሙያው ኦስማን ከሚያብራሩበት ይጀምራል።
በየአመቱ በርካታ ተመራቂዎች የስራ ፍለጋውን አለም ይቀላቀላሉ። ብዙ ጊዜ ውጤታማ የሚባል ስራ ፍለጋ ሲያደርጉ አይታዩም። ስራ ለመፈለግ አሁን ላይ ዌብሳይቶች የተሻለ አማራጭ የሆኑ ነው። ትልልቅ ድርጅቶች ዌብሳይታቸው ላይ ፖስት ያደርጋሉ። ጋዜጦችም ላይ እንደዚሁ እስኪ ስራ መደብ በሚለው አምዳቸው ላይ በርከት ያሉ ስራዎች ይወጣሉ። እነዚህን አማራጮች ተጠቅመው ለነሱ ሊሆን የሚችል ስራ ለማግኘት መሞከር አለባቸው ነው። ከዩኒቨርሲቲ ወጥተው ወደ ስራ ፍለጋው ለመሄድ ሲያስቡ አንደኛ ራሳቸውን ሊገልጽ የሚችል ጥሩ ሲቪ ማዘጋጀት አለባቸው። ብዙዎቹ የሚሸወዱትና በተሳሳተ መልኩ ይዘውት የሚመጡት ነገር ምንድን ነው? አንድ አበበ የሚባል ተማሪ ያዘጋጀው ሲቪ ካለ በሱ ዙሪያ ያሉ ሰዎች ሁሉ ያን ሲቪ ነው ይዘውት የሚመጡት እና ተመራቂ ተማሪዎች በጥንቃቄ ሲቪያቸው ማዘጋጀት መቻል አለባቸው። እነሱን ሊገልጽ የሚችል ሲቪ መዘጋጀት አለበት።
በዋናነት አንድ የስራ ማመልከቻ ምን ምን ማካተት አለበት?
በዋናነት አንድ ሲቪ ማካተት ያለበት የስራ ፈላጊው ስሙ ይኖራል፣ አድራሻ ይኖራል፣ ኢሜል አድሬሱ አለ፣ ስልክ ቁጥሩ አለ። ስልክ ቁጥር ሁለት ሶስት አማራጮች ቢኖሩ ይመረጣል። ምክንያቱም እሱ ያለበት ቦታ ኔትወርክ ባይኖርና ያ ድርጅት ፈልጎት ቢደውል ሊገኝ የሚችልበትን ሁኔታ ይፈጥራል።
የስራ ማመልከቻቸውን አስገቡ። ለቃለ መጠይቅ ሊጠሩ ይችላሉ። እዛ ላይ ውጤታማ ለመሆን ምን ማድረግ አለባቸው?
ቃለ መጠይቅ ላይ መጀመሪያ ካለባበስ ጀምሮ ራሳቸው ማዘጋጀት መቻል አለባቸው። አንዳንዶቹ እንደ ቀላል ነገር አይቶት ካፌ የሚሄዱ አይነት በሚመስል መልኩ ሊመጡ ይችላሉ። ስለዚህ እሱ ትልቁ ስህተት ነው መጀመሪያ ላይ። ስለዚህ ሴቶች የሚያደርጉት ይሄን ባንክ ቤት ስንሄድ የምናያቸው ሴቶች የሚለብሱት አይነት አለባበስ ማለት ነው። ወንዶችም ከታች የጨርቅ ሱሪ፣ ሸሚዝ እና ኮት ኮት ከሌለ እንኳ አትሊስት ሸሚዝ እና ከረባት ይኖር ጥሩ ነው። ሶ በዚህ መልኩ አለባበስ ላይ በደንብ ራሳቸውን ማዘጋጀት አለባቸው። ሁለተኛ ስለ ድርጅቱ በቂ መረጃ መሰብሰብ መቻል አለባቸው። ስለተጠሩ ብቻ ዝም ብሎ መሄድ አይነት ሳይሆን ዌብሳይት ይኖረዋል ያ ድርጅት፣ የተቻለ መጠን በቂ የሚባል መረጃ መሰብሰብ መቻል አለባቸው። ከዛ በተጨማሪ የተወዳደሩ ያሉበት ፖዚሽን የተግባር ልምዱ ላይኖራቸው ይችላል። ግን ትምህርት ቤት ላይ በጽንሰ ሀሳብ ደረጃ የተማሯቸውን ትምህርቶች አሁን ካመለከቱበት የስራ መደብ ጋር አያይዘው ራሳቸው ለማዘጋጀት መሞከር መቻል አለባቸው። ከዛ በተጨማሪ የተሻለ መጠን በሙሉ የራስ መተማመን ወደ ቃለ መጠይቁ መግባት መቻል አለበት። ካልሆነ ቅድም ያላቸውን ነገሮች ሁሉ እንኳ አድርጎ ተዘጋጅቶ ቢመጣ በራስ መተማመኑ ከሌለ እነዚያ ነገሮች በትክክል ለመግለጽ በጣም ይቸገራል። ያ ማለት በቀጣሪዎቹ እይታ ወይም ቃለ መጠይቁን በሚያደርጉ ሰዎች እይታ ያ ስራ ፈላጊ ያለው እውቀት ዝቅተኛ እንደሆነ ወይም ደግሞ በቂ እውቀት እንደሌለው ተደርጎ ስለሚያስወስድ ከዛ ውድድር ላይ በቀላሉ ሊወጣ ይችላል ማለት ነው። ቃለ መጠይቅ ሲጠሩ እዛ ላይ ጥሩ ደግሞ ራሱን በደንብ መግለጽ የቻለ ሰው በቀላሉ ያንን ስራ ሲያገኘው እናያለን። ከዩኒቨርሲቲ የወጡት መጀመሪያው ምዕራፍ ነው ከዩኒቨርሲቲ መውጣት። ከዛ በኋላ ግን ብዙ ምዕራፎች አሉ። ራሳቸውን ከዚህ በኋላ ሊመጣ የሚችለውን የስራ እድል ለማሸነፍ ማሳደግ ያለብኝ ክህሎት ምንድን ነው የሚለው ላይ በጣም ትኩረት መስጠት መቻል አለባቸው። አንዱ ክህሎት የእንግሊዝኛ ቋንቋ ችሎታቸውን ማሳደግ መቻል አለባቸው። ሁል ጊዜ ራሳቸውን ለመቀየር መጣር መቻል አለባቸው።
አቶ ኡስማን አህመድ እናመሰግናለን። በድጋሚ በዚህ ሳምንት የተመረቃችሁና በቀጣይ ሳምንታት የምትመረቁ ወጣቶች እንኳን ደስ አላችሁ፣ መልካም ጊዜ ይግጠማችሁ። ኢትዮጵያ በተስፋና ስጋት ውስጥ የምትገኝ አገር ናት ይላሉ ለዛሬ በድልድይ ዝግጅታችን ከተለያየ ከተማ በአንድ የስልክ መስመር የተገናኙ ሶስት ወጣቶች። ስጋቱ አስፈሪ ቢሆንም በጋራ ጉዳይ ላይ ሰከን ብለው መመካከር ከተቻለ ግን ስጋቱን ይቀንሳል ይላሉ። ጽዮን ግርማ ናት ያነጋገረቻቸው። ራሳቸውን አስተዋውቀው ይጀምራሉ።
ነኝ ሲሳይ ከምዕራብ ጎንደር ዞን መተማ።
ቀጥሎ ደግሞ አወል የት ከተማ ነው ያለው?
አወል ጉታ አባላለሁ ከኦሮሚያ አርሲ ዞን አሰላ።
እሺ ማቲያስ
እስኪውስ ገብሬ ይባላለሁ መቀለ ከተማ ነው የምኖረው።
ሶስታችሁንም አመሰግናለሁ። እድሜያችሁ የወጣት ክልል ላይ ነው ያላችሁትና ማቴዎስ መጨረሻ ላይ ካስተዋወቀው ራስህን ካንተ ልጀምርና ኢትዮጵያ በአሁኑ ሰዓት በየአቅጣጫው ብዙ ስጋቶች ተደቅነውባታል። ዘገባዎችም እንደሚያሳዩት በየከተማው ያላችሁ እናንተም እንደምትናገሩት ስጋት አላት። ስጋቱ ደግሞ የፖለቲካ ስጋት ነው። ለዚህ ስጋት አንዳንዶች ኢትዮጵያ ልትፈርስ ትችላለች ወይም ኢትዮጵያ ከፍተኛ ችግር ይመጣባታል የሚል ስጋት አላቸው እና አንተ እንደ አንድ ወጣት ከስጋቱ በመለስ ምን ተስፋ አለ? ለኢትዮጵያ የሚታየህ ተስፋ አለ?
በጣም ይከብደኛል ተስፋ አለ ለማለት። አመት በጣም ይከብዳል እዚህ አይነት ነገር ማሰቡ ራሱ። ለምን አሁን እያየናቸው ያሉት ነገሮች ተስፋ የሚያስቆርጡ ነገሮች ስለሆኑ ምክንያታዊነት ጠፍቷል። ሰዎች መግባባት አልቻልንም። በተለያዩ ጉዳዮች ላይ መወያየት የሚሰጡ ነገሮች መግባባት ያልቻልባቸው ብዙ ርዕሶች አሉ እና እሱን ነገር ስታስብ ትንሽ ይከብዳል። ተስፋ አለ ለማለት ትንሽ ሰዎች መከባበር፣ በውይይት ላይ ማመን፣ በጠረጴዛ ዙሪያ ላይ በተለያዩ በሶሻል ሚዲያ ላይ ምስታዩ እንደዚህ አይነት ነገሮች መቀራረቦች ቢኖሩ ኖሮ ተስፋ እንዲኖር ያደርጋሉ። አሁን ግን በጣም ነው ስጋት ውስጥ የሚከቱት እና ያሳስባሉ ብዬ ነው ማስበው።
የመቀራረብ አለመኖር፣ በጋራ ቁጭ ብሎ መነጋገር አለመቻሉ ነው ተስፋ እንዳታደርግ ያረገ። እስቲ መልሰን እንመጣለን እዚህ ሀሳብ ላይ። በላይነህ፣ በአንተ በኩል ምንድን ነው ያለህ ተስፋ? ተስፋ አለህ ለኢትዮጵያ በአጠቃላይ?
እንግዲህ ተስፋ በእርግጥ ተስፋ አይቆረጥም። አንድ ቀን ኢትዮጵያ ሁላችንም አንድ የምንሆንበት ቀን ይኖራል እያስባለሁ። ተስፋ አልቆረጥም። ግን ስጋቶች ግን አሁን እሱ እንደ ወንድሜ እንዳለው አስቸጋሪ ሁኔታ ነው ያለው። ምክንያቱም ከአሁን በፊት ለበደል የሚፈለጉ ሰዎች እነሱ በህግ አልተጠየቁም። ያ ነው አሁን እያባባሰው እዚህ ደረጃ ላይ ደርሶ ዛሬ እርስ በርስ መገዳደል የተገባው። በእርግጥ ተስፋ አስቆራጭ ግን ቢሆንም ግን ሰው ሆኖ መቼም ተስፋ አይቆረጥም። አንድ ቀን እነዛም ሰዎች ደግሞ ልብ ሰጥቷቸው ወደ ድርድር ወይም ለህግ ወይም ለህዝብ እጃቸው የሚሰጡበት ቀን ከመጣ ችግር የለውም። ተስፋለን ስጋት አይኖረኝ።
ሁለት ነገር ነው አንተ ያስቀመጥከው። ስጋት አለኝ ግን ተስፋ አልቆርጥም ይላል። አወል እስቲ በአንተ በኩል ተመሳሳይ ጥያቄ ነው ያለኝ።
እኔ በተስፋ በኩል ያው ስጋት ወንድሞች እንዳሉ ስጋት አለ። ስጋቱ ቢኖርም እኔ ስጋቴን የምሰው አንድ ለውጥ ሲመጣ ያው ቻሌንጅ እንደሚመጣ የታወቀ ነው። ስለዚህ ይሄ ቻሌንጅ ደግሞ የለውጡ ያመጣው ነገር ነው የሚል እንትን ስላለኝ ደግሞ ይሄ ለውጥ ወደ ዲሞክራሲ እያመጣን ያለ ለውጥ ስለሆነ ይህንን ያለ መለማመድ ነው እንጂ ሌላ ነገር እንዳልሆነ እረዳለሁ። ስለዚህ ይህንን እንለማመደዋለን የሚል ተስፋ ነው ያለኝ። ሰው ወይ መንግስት የሚቆጣጠርበትን ወይ ደግሞ ህዝቡ ከመንግስት ጋር ሆኖ ራሽናል ሆኖ መስማማትን ነገር ይመጣል ተስፋ አለ የሚል ነገር ነው ያለ። ስጋቱ ግን እንዳለ ሆኖ ማለት
ማቴዎስ ያነሳው ነጥብ ስጋቱን ገልጾ ተስፋ የሚቆርጥበትን ምክንያት ሲናገር በጠረጴዛ ዙሪያ ቁጭ ብሎ የመነጋገር የመደማመጥ ነገር አለመኖር ስጋቴን ያባብሰዋል ብሏል። በላይነህ ደግሞ ስጋትህንም ተስፋህንም ገልጸህ ግን ስጋትህ ሰዎች ለህግ አለመቅረባቸው ነው፣ እሱ ነው ስጋቴ፣ እነሱ ለህግ ካልቀረቡ ለውጥ አይመጣም የሚል ስጋት አለኝ አልክ።
ችግሩን የበለጠ ሆኖ እነዛ ለራሳቸውን ላለመያዝ ሲሉ ያባብሱታል።
አሁን እንግዲህ በጠረጴዛ ዙሪያ መነጋገር ሲባል እነዚህን ነገሮች ይጨምራል። እንዲህ ያሉ ጉዳዮች በህግ አግባብ ይህንኑ ጉዳይ ራሱ በጠረጴዛ ዙሪያ ቀርቦ መወያየትን ይጠይቃል እና ራሱ በዛ በኩል ያሉት እንዲህ ያሉ ሰዎች እንደዚህ ለህግ መቅረብ አለባቸው ብሎ ማለቱ ራሱ ስጋቱን አያባብሰውም ወይ?
እንግዲህ ያማ አሁን እኮ እንደዚህ አይነት ሰው ለህግ ሲቀርብ ካልታየ አሁን ለምሳሌ ከአሁን በፊት በአሸባሪ በንትን በምን እየተባለ ከህግ ከህግ ለበላይ ሰው ምንም እንትን ማምለክ ስለም አይችል ህገ መንግስቱ ጋር መከበር ያለበት ቅድሚያ ህገ መንግስቱ ከሆነ ያ ነው። ያንንማ እነዛጅ እንትን ሳይሉ ህግ ሳርምጃ ሳይወሰድ በመታየት እኮ ዛሬ እንደፈለገው ወንጀል እየተባባሰ ይሄዳል።
በዚህ ጉዳይ ላይ በጠረጴዛ ዙሪያ ቁጭ ብሎ ንግግር ውይይት ቢደረግ ስጋትን ቀንሶ ተስፋን ያመጣል ማለት አይቻልም ወይ ነው የኔ ሀሳብ። በላይ ነው
ይቻላል። እንደዚህ አይነት አስተሳሰብ ወደ ጠረጴዛ ዙሪያ ምግባ ሚል አካል ካለ ችግር የለውም። ህዝብ ነው ዳኝ። እንደሱ ከመጣ ኦኬ ምን ግድ ማን ትግል ይፈልጋል? ወደ ጠረጴዛ ዙሪያ ላይ ማን ቀርቦ ይወያያል ነው ጥያቄው እንጂ ከመጣ ኦኬ
ብዙ ጉዳዮች አሉ ውይይት የሚያስፈልጋቸው። እሱንም በጠረጴዛ ዙሪያ ላይ ቁጭ ብለን ከመወያየት ከቻልን ስጋታችንን ሊቀንስ ይችላል ብለዋል ወጣቶቹ በማጠቃለያቸው። አድማጮች፣ የዚህን ውይይት ሙሉ ክፍል በድረገጻችን ላይ ይዘን እንመለሳለን። እንዲሁም አዲስ በጀመርነው መርሃ ግብር ድልድይ በተሰኘው ፕሮግራም ላይ ሳምንት ሁለተኛውን ክፍል ይጠብቁን።
ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዱን ነው እያዳመጣችሁ ያላችሁት አድማጮቻችን።
ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ደግሞ ቴክኖሎጂ ነው። ለወጣቶች ይጠቅማል ብለን የጀመርነው አዲስ መርሃ ግብር በቅርብ ዓመታት ውስጥ ትኩረት እያገኙ ከመጡ የቴክኖሎጂ ተቋሞች አንዱ አይኮግ ላብ ይሰኛል። ይህ የኮምፒውተር ስርዓትና መተግበሪያዎች ማምረትን ጨምሮ ሌሎች ግልጋሎቶችን የሚሰጠው ተቋም ዓለም አቀፍ ደንበኞችንም እያፈራ መሆኑ እየተሰማ ነው። ሀብታሙ ስዩም ከተቋሙ ኃላፊ አቶ ጌትነት አሰፋ ጋር አጠር ያለ ቆይታ አድርጓል።
አይኮግ ላብ ለሚሰኘው ምህጻረ ቃል አቻ አማርኛ ትርጉሙ የላቀ ሳቤ ቤተ ሙከራ ወደሚለው ይጠጋል። በዚህ መጠሪያ የሚታወቀው ቤተ ምርምር መገኛው አዲስ አበባ ኢትዮጵያ ሲሆን ከተመሰረተ 6 ዓመታት አልፈዋል።
ላብራቶሪ ሆኖ ከመቋቋሙ በፊት በተለያዩ ስልጠናዎች፣ ሴሚናሮች፣ ወርክሾፖች ከዩኒቨርሲቲዎች ጋር ሪሰርች ፔፐሮች የመስራት ምናምን ስራ ነበር። እንደ ላብ ሆኖ አልተቋቋመም ነበር ግን እንደ ላብራቶሪ ሆኖ ወይ እንደ ተቋም ሆኖ መቋቋም የጀመረው በ2013 አፕሪል ወር ላይ ነው የተቋቋመው። ከኔ ጋር እና ኢን ኮላቦሬሽን ዊዝ የዘ ወርልድ ሊዲንግ አርቲፊሻል ጀነራል ኢንቴሊጀንስ ሪሰርቸር ዶክተር ቤንጃሚን ቀርዘዊል በመሆን ነው ላቡን ያቋቋም ነው።
የአይኮግ ላብ ኃላፊ ጌትነት አሰፋ እንደሚሉት ድርጅቱ የኮምፒውተር ላይ ስርዓቶችን ሲያመርት፣ መተግበሪያዎችን ሲያበጅ፣ ሰው ሰራሽ እውቀትን ወይንም አርቲፊሻል ኢንቴሊጀንስን የሚመለከቱ አገልግሎቶችን ሲሰጥ ከርመዋል። አገልግሎቶችን ከተጠቀሙ ዓለም አቀፍ ድርጅቶች መካከል ደግሞ
ለምሳሌ አሜሪካ ውስጥ ሀረሺ ቸኮሌት የሚባል የቸኮሌት ትልቅ የቸኮሌት ካምፓኒ ነው። እነሱ ካስተመር ነበሩ። ካናዳ ውስጥ የሆኑ አሉ። ሲሊኮን ቫሊ ላይም ኮርቶ የሚባሉ ስቲቪያ ፈርስት የሚባል የአሜሪካ ካምፓኒዎች ናቸው። እነዚህ ሌላኛው የጀርመን ካምፓኒ ሃይፐርጄኒክ የሚባል ካምፓኒ፣ እነሱም ካስተመሮቻችን ነበሩ።
ይህ የሳይንስ ቤተ ሙከራ በቅርቡ ትልቅ ትኩረት አግኝቶ የነበረው ግን ለሰው ልጅ የተጠጋ የግንዛቤ አቅም ያላትን ሶፊያ የተባለች ሮቦት በማምረት ሂደት ውስጥ በነበረው ተሳትፎ ነው።
ሶፊያ እንድታይ፣ ሰዎችን ሚሞራይዝ እንድታደርግ፣ ፖፕላር እና ፌመስ የሆኑ ሰዎች ካሉ ከዳታቤዝ ወር ከኢንተርኔት ከዊኪፒዲያ ላይ አንብባ አቴንሽን ኢኮኖሚ መፍጠር ነው። አቴንሽን ኢኮኖሚ ማለት ምንድነው? ሰዎችን አሜዝ ማድረግ፣ ማስገረም፣ እዛ አካባቢ ላይ ያልታሰቡ ፈን የሆኑ ነገራቶች በመፍጠር ሰዎች ትኩረታቸውን በሙሉ ወደ ሶፊያ እንዲያደርጉ የማድረግ ስራዎችን።
የኔትወርክና ኃይል መቆራረጥ ከፈተናዎቹ መካከል አንዱ እንደሆነ የሚጠቅሰው ድርጅቱ በደንበኛ ተቋማት ጥያቄ መሰረት ችግሮችን የሚፈቱ ግኝቶችን በአንድ በኩል ያቀርባል፣ በሌላ በኩል ደግሞ በራስ ተነሳሽነት የማህበረሰብን ችግር ይፈታሉ ያላቸውን የሞባይል መተግበሪያዎችን የመሰሉ ፈጠራዎችን በተመጣጣኝ ዋጋ ለተጠቃሚዎቹ እንደሚያቀርብ አቶ ጌትነት ነግረውናል። ስራና ፈላጊዎችን የሚያገናኘው ስራ መተግበሪያ ለዚህ በአብነት የሚጠቀስ ነው። ከመቶ በላይ ለሆኑ ሰራተኞች የእንጀራ ቤት የሆነው አይኮግ ላብ በዩኒቨርሲቲዎችና በከፍተኛ ሁለተኛ ደረጃ ትምህርት ቤቶች ሰራተኞችን በማሰማራት የኮምፒውተር መርሃ ግብር ቅመራ ወይም ኮዲንግ ያስተምራል። የቴክኖሎጂ ፈጠራ ውድድር ያከናውናል። የሰው ሰራሽ እውቀት አድማስ እንዲስፋፋ ይጥራል። የዚህ ምክንያቱ ደግሞ ድርጅቱ አሁን የተያያዘው ዘርፍ የነገው ዓለምም የሚፈልገው መስክ ነው ተብሎ በመታሰቡ እንደሆነ የአይኮግ ላብ ድርጅት ኃላፊ አቶ ጌትነት አሰፋ ነግረውናል።
ብዙ ሀገራቶች አምነውበት አርቲፊሻል ኢንቴሊጀንስን በጣም አግሬሲቭሊ ቢሊየንስ ኦፍ ዶላር ኢንቨስት እያደረጉ ገብተውበታል እና ሀገራችንም በዚህ ኢኮኖሚ ላይ በጣም በብዛት እና በስፋት በኳሊቲ ከገባን እንደርሳለን። ዜር ኢዝ አ ፖሲቢሊቲ። ብዙ ቴክኖሎጂዎች አመልጠውናል እና ይህም ባያመልጠን ከኔክስት 5-10 ይርስ አይኮግ እዚህ ላይ ይሰራል እና ዋነኛው ዓላማችንም ኢትዮጵያ ውስጥ አርቲፊሻል ኢንቴሊጀንስ የሚባል አለ፣ ጠንካራ ቤዝ አለ ኢትዮጵያ ውስጥ የሚለውን ሪያላይዝ ማድረግ ነው።
ሀብታሙንና እንግዳውን አቶ ጌትነትን እናመሰግናለን። ሌላ ተጨማሪ ቴክኖሎጂ ጉዳዮችን መጥተው እንደሚያብራሩልንም ተስፋ እናደርጋለን። አድማጮች፣ እዚህ ላይ እስቲ እገት አድርገን አንዲት ዜና እናሰማችሁ። በምዕራብ ኦሮሚያ ቡኖ በደሌ ጨዋቃ ወረዳ ባለፉት 7 ቀናት 3 ሰዎች ተገድለው 280 ቤቶች በመንግስት ወታደሮች ተቃጠሉ ሲሉ ነዋሪዎች ገልጸዋል። በዚሁ ዞን 30 ሰዎች እንደታሰሩ ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለታሰሩ ሰዎች የጠራ መረጃ የለንም እና እናጣራለን፣ የተቃጠለ መኖሪያ ቤትም የለም ሲሉ አስተባብለዋል። ሽፍቶችን ግን ብለዋል። የዞኑ አስተዳዳሪ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ የተጣራ መሆኑን ገልጸዋል። ናኮር መልካ ነው ይህንን ዘገባ ያደረሰን። ወደ ተከታዩ የጋቢና ዝግጅት ነው የምናልፈው። ከ10 ዓመታት በላይ በጋዜጠኝነትና በደራሲነት ዓለም ውስጥ ቆይታለች። በልዩ ሁኔታ የምትተዋወቀው ግን ስብሐት ገብረ እግዚአብሔርና ሙልጌታ ተስፋዬን የመሰሉ ጸሐፍትን ስራዎቻቸውን የህትመት ብርሃን እንዲያገኙ በማድረጓ ነው። ስንዱ አበበ ከጥቂት ዓመታት ወዲህ መኖሪያዋን እዚህ ሰሜን አሜሪካ አድርጋለች። የደራሲና አሳታሚነት የህይወት ምዕራፏን የሚመለከቱ ወጎችንም አጋርተናለች። ዘርፉ ለሀገር የሚተወውን እርባና ጠቃቅሳም ሊደረግ ስለሚገባው ጉዳይ ሀሳቧን አካፍላለች። ሀብታሙ ስዩም በአትላንታ ቆይታው ነበር ያነጋገራት። በተከታዩ ዘገባ ይዳስሰዋል።
የስብሐት ገብረ እግዚአብሔር፣ አውግቸው ተረፈ፣ ሙልጌታ ተስፋይ፣ ባሴ ሀብቴ ዘመን ተሻጋሪ የሥነ ጽሑፍ ቀለም በቅጡ ተደራጅቶ ለአንባቢያን እንዲደርስ ማን ጣረ? ለዚህ ጥያቄያችን ተደጋግሞ የሚመጣው መልስ ከአንድ ስም ጋር ያቆራኝናል።
ስንዱ አበበ መሐመድ እባላለሁ። ቲያትር ተጫዋች አውቃለሁ። እዛ ጋዜጠኛ ነበር። ከዛ ደግሞ መጽሐፎችን 9 መጽሐፎች አትሚያለሁ። ከ9 2 በራሴ የተጻፉ፣ ሌሎቹ 7ቱ በሌሎች።
ስንዱ አበበ ሴቶች ብዙም ባልበረከቱበት የአሳታሚነት ዘርፍ ከቀዳሚዎቹ መካከል ሆና ከራርማለች። ወደ አሳታሚነት ምዕራፍ እንድትሸጋገር ያደረጋት በቅርብ የምታውቃችሁና ለነፍሷ የተጠጉ ጸሐፍት ሥራዎች አንባቢ ዘንድ እንዲደርሱ ከመናፈቅ ነው።
ምንድነው በሕይወት ጉዞ ውስጥ እነኚህ ሰዎች አጋጠሙኝ። እኔ መጀመሪያ በጣም ወደው በጽሁፍ ወዳቸው ጋሽ ስብሐትን ነበርና ከቤቴ ስወጣ ጋሽ ስብሐትን ፍለጋ ነው የወጣሁት። ማለት ለመተዋወቅ ጽሁፎቻቸው ይማርኩኝ ስለነበር በልጅነቴ ጋሽ ስብሐትን ሳገኝ እሳቸው ደግሞ ሌሎቹ ጋር አስተዋወቁኝ እና በዚህ አጋጣሚ ስራዎቻቸውን ገና እንደ ጻፏቸው የማንበብ እድል ገጠመኝ እና እኔ ደግሞ ድሮ ሳነብ የምወዳቸውን ስራዎች አስቀራለሁ ራሴ ጋር በእጅ። ድሮ ፎቶኮፒም የለም ኮምፒውተር ምናምን የለም ገና። ታይፕ እንኳን ተለምኖ ውድ ነገር ነው እና አብዛኞቹን በገዛ እጄ የጻፍኩ ነው ማስቀምጣል። የጋሽ ስብሐትን ስራዎች እንዳሉ ኦሪጂናሎቹን እሳቸው ላነበው ከሰጡኝ በኋላ ሳይ የመጥፋት እድል እንደሚያጋጥማቸው ስጠረጥር ቆለፍኩባቸው። ማለት ታይፕ ማስደረግ እስክችል በኋላ ታይፕ አስደርጌ እንዲ ሳይታተሙ ብዙ ሰው እንዲያነባቸው ሆኗል። ደግሞ እነኚህ ሰዎች እኔ አሁን የቻልኩት ትንንሽዬ ስራቸውን ነው። የሰሩት ግን በጣም ብዙ ነው ያልታተሙ እና ሌላ አንድ ቀን እንደዚህ ዋጋ ያላቸው ስራዎች የሚሰራ ሰው ሲመጣ እንዳይረሳቸው እንዲታዩ እና ደግሞ ስለምወዳቸው።
ስንዱ የታዋቂውን ፈረንሳዊ ገጣሚ አርተር ራምቦን የኢትዮጵያ ቆይታ መዝግባ ደርሳለች። የባሴ ሀብቴን ወንድም ጌታና ሲራ ነው፣ የሙልጌታ ተስፋዬ ስብስብ ግጥሞች የሆነውን የባለቅኔው ምዕላ፣ የተድባብ ጥላሁን መሃል መሃል እየዘካ ሳንችስና የመስፍን አሸብር ጠብታ ፍቅርንና ሌሎች ሥራዎችን ለአንባቢያን አደርሳለች። ስንዱ መጻሕፍት የሚሰኝ ድርጅትም ነበራት። ከቅርብ ጊዜ ወዲህ ግን ስንዱ መጻሕፍት ከህትመቱ ዓለም እየራቀ ይመስላል።
ከፍተኛ የማከፋፈል ችግር አለ። ለምሳሌ የመጨረሻው በጣም ያከሰረኝ ሁሉንም ፍራንኬን ይዞት የጠፋው የሙልጌታ መጽሐፍ ነው። አንደኛ መጀመሪያ እናትማለን ያሉት ስራው ካለቀ በኋላ ጠፉ እና ሲጠፉ በጣም አመመኝ እንጎዳኝ እና ባለኝ በሌለኝ የመጨረሻ ፍራንኬ አተምኩ እና ምንድነው ያሰብኩት መጽሐፍ ምረቃ ቀን አዘጋጅቼ በምረቃው በመሸጠው መጽሐፍ የቀረውን ግማሽ ማተሚያ ቤት ያለውን አወጣለሁ ነው። ማንንም ያን ቀን መጽሐፍን አደባባይ ላይ ድንኳን ጥዬ ስሸጥ የመጣ የለም። እጄ ውስጥ ቀረ ሁሉም መጽሐፍ። ሌሎቹን ደግሞ አሉ በቁጥር ትንሽም ቢሆኑ በግልም ያከፋፍሉ እንዲያከፋፍሉ ስጠይቃቸው የግጥም መጽሐፍ አይሸጥም። ስለዚህ መጽሐፉ እጄ ላይ ቀረ። እንደውም አንድ እጄ አነዳለሁ 4 ኪሎ መሃል ላይ ከምሬ ብዬ ወጣቶቹ ለምነው ነው የተውኩት።
የህትመትና ማከፋፈል ዘርፉ የሚሰጠው ትኩረት መውረዱ በሚታተሙ ስራዎች ጥራትና ብዛት ላይ የተወውን ጫና ደጋግማ የምታነሳው ስንዱ በመጽሐፍት ላይ የሚመጣ እንቅፋት ከትውልድ ወደ ትውልድ የሚሸጋገረው ንውቀት ትውፊት አሻራ የመግታቱን ሁኔታም ታነሳሳለች። መደረግ አለበት የምትለውንም ታጋራለች።
መንግስት ቫልዩ ላላቸው ጉዳዮች ትኩረት የሚሰጥ በተለይ መጽሐፎች ላይ መጽሐፎች ወደ ትውልድ የሚሻገሩ ቤታችንም እንደረድራቸው ልጆቻችን እያዩት የሚያድጉ ነገሮች ናቸው እና ቫልዩ ላላቸው ጉዳዮች ላይ የሚሰራ ራሱን የቻለ ተቋም ድሮ ኩራዝ ነበር ብያለሁ። አሁን ደግሞ የሆነ በመንግስትም ይሁን መንግስትም ብቻም ሳይሆን ማህበራት፣ ባለሀብት አሁን ባለሀብቶችም ማገዝ አለባቸው። እንዲህ አይነት ስራዎች ለትውልድ ነው የሚሰሩት። ምላ አሁን ያለው ነገር ምንድነው? ሽያጭ ነው ኦልሞስት ነው። ልክ አይደለም። ሌላም ደግሞ መኖር አለበት። አዳዲስ ልጆቹን የሚያበረታታ ያልተሰሩ ያል እኛ የምንቆጭባቸውን ስራዎች ደግሞ ደፍሮ የሚሰራ አካል ሊኖር ግድ ነው።
ሀብታሙ ስዩምና እንግዳውን ስንዱ አበበ እናመሰግናለን። አድማጮች የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዝግጅታችን ደግሞ የጋቢና ሙዚቃ ነው።
የሙዚቃ ሀብታ እንወስዳለን። ራሄል ጌቱ ለጋቢና ቪዮ አድማጮች ግብዣ አላት።
ጥሎብኝ እሱን ወድቅ ያለው ቃል በቃስ እንዴት ሆናለው? ለቅሶብኝ በኔ ከከረመ ለምን ወደችው እንዳትሉኝ ደርሶበት ያየ እስኪፈደኝ። ጥሎብኝ
ሰላም፣ እንዴት ናችሁ? ድምጻዊት ራሄል ጌቱ እባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎብኝን ጋብዣችኋለሁ። መነሻ መድረሻ መነሻ መድረሻ መነሻ አለሜ ነው ለኔ እሱማ ለኔ እሱማ የጠፋሽ ዜማ አውቀው ቢያሳውቁኝ
ጋቢና አድማጮቻችን ስም እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኝን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። ጥሎብኝ ራሄል ጌቱ አብራችሁ ትቆያለች። ቀልቤ
ራዲዮ ሰገሌ አሜሪካቲ